የዮሐንስ ራእይ ምዕራፍ 11 ከዚህ በኋላ ለመለኪያ የሚያገለግል አንድ ረጅም ሸንበቆ ተሰጠኝ። እንዲህም ተባልሁ፣ ተነስ፣ የእግዚአብሔርን ቤተ መቅደስና መሠዊያውን ለካ፣ በዚያ የሚያመልኩትንም ቁጠር። ከቤተ መቅደሱ ውጪ ያለውን ክፍት ቦታ ግን ተወው፤ እርሱ ለአረማውያን የተሰጠ ስለሆነ አትለካው። አረማውያን ቅድስቲቱን ከተማ 42 ወር ይረግጧታል። ሁለቱ ምስክሮቼ የሐዘን ልብስ ለብሰው 1260 ቀን ትንቢት እንዲናገሩ ኃይል ሰጣቸዋለሁ። እነርሱ በምድር ጌታ ፊት የሚቆሙ ሁለቱ የወይራ ዛፎችና ሁለቱ መቅረዞች ናቸው። ማንም እነርሱን ሊጎዳ ቢፈልግ እሳት ከአፋቸው ወጥቶ ጠላቶቻቸውን ያቃጥላል። እነርሱን ሊጎዳ የሚፈልግ ሁሉ የሚሞተው በዚህ አይነት ነው። እነርሱ ትንቢት በሚናገሩባቸው በእነዚህ ቀኖች ዝናም እንዳይዘንም ሰማይን ለመዝጋት ሥልጣን አላቸው። እንዲሁም ውሃዎችን ወደ ደም ለመለወጥና በሚፈልጉትም ጊዜ ሁሉ በማንኛውም አይነት መቅሰፍት ምድርን ለመምታት ሥልጣን አላቸው። ምስክርነታቸውን ከጨረሱ በኋላ ከጥልቁ ጉድጓድ የሚወጣው አውሬ ከእነርሱ ጋር ተዋግቶ ያሸንፋቸዋል፣ ይገድላቸዋልም። ሬሳቸውም በምሳሌያዊ አጠራር ሰዶም ወይም ግብፅ በምትባል በታላቂቱ ከተማ አደባባይ ይጋደማል። ይህቺ ከተማ የእነርሱ ጌታ የተሰቀለባት ናት። ከልዩ ልዩ ወገንና ነገድ ከልዩ ልዩ ቋንቋና ሕዝብ የሆኑ ሰዎች 3 ቀን ተኩል ሬሳቸውን ይመለከታሉ። ሬሳቸው እንዳይቀበርም ይከለክላሉ። እነዚህ ሁለቱ ነቢያት የምድር ሰዎችን ስላስጨነቁ በምድር የሚኖሩ ሰዎች በነቢያት ሞት ደስ ይላቸዋል። በደስታም በዓል ያደርጋሉ፣ ስጦታም ይለዋወጣሉ። ነገር ግን 3 ቀን ተኩል ካለፈ በኋላ ሕይወት የሚሰጥ እስትንፋስ ከእግዚአብሔር መጥቶ ወደ ሬሳዎቹ ገባ። በእግራቸውም ቆሙ፣ ያዩዋቸውም ሰዎች እጅግ ፈሩ። ከዚህ በኋላ ሁለቱ ነቢያት ወደዚህ ውጡ የሚል ታላቅ ድምፅ ከሰማይ ሰሙ። ጠላቶቻቸው የተመለከቷቸውም በደመና ወደ ሰማይ ወጡ። በዚያን ሰዓት ታላቅ የምድር መናወጥ ሆነ፣ የከተማይቱም 1/10 ወደመ። በምድር መናወጥ ምክንያት 7000 ሰዎች ሞቱ። ከሞት የተረፉትም እጅግ ፈሩ፣ የሰማይንም አምላክ አከበሩ። ሁለተኛው ወዮ አለፈ፣ እነሆ 3ኛው ወዮ ቶሎ ይመጣል። 7ኛውም መልአክ መለከቱን ነፋ፣ በሰማይም የዓለም መንግሥት የጌታ የአምላካችንና የመሲሑ ሆናለች፣ እርሱ ለዘላለም ይነግሣል የሚሉ ታላላቅ ድምፆች ተሰሙ። በእግዚአብሔር ፊት በዙፋኖቻቸው ላይ የተቀመጡት 24 ሽማግሌዎችም በግንባራቸው ተደፍተው ለእግዚአብሔር ሰገዱ፣ እንዲህም አሉ፦ ያለህና የነበርህ ሁሉን የምትችል ጌታ እግዚአብሔር ሆይ፣ ትልቁን ሥልጣንህን በእጅህ ስላደረክና ስለ ነገስህ እናመሰግንሃለን። አረማውያን ሕዝቦች ተቈጡ፣ ያንተም ቁጣ መጣ። በሙታን ላይ የምትፈርድበት ጊዜም ደረሰ። ለአገልጋዮችህ ለነቢያትና ለቅዱሳን ስምህም ለሚያከብሩት ለታናናሾችና ለታላላቆች ሽልማታቸውን የምትሰጥበት ጊዜ ደረሰ። ምድርን ያጠፏትን የምታጠፋበት ጊዜም ደረሰ። በሰማይ ያለው የእግዚአብሔር ቤተ መቅደስም ተከፈተ፣ የእርሱም የኪዳን ታቦት በቤተ መቅደሱ ውስጥ ታየ። መብረቅ፣ ድምፅ፣ ነጎድጓድ፣ የምድር መናወጥና ታላቅም በረዶ ሆነ።